ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሰኞ ምሽት መስከረም 2015 ዓ.ም የጋቢና ቤ የመጀመሪያው የሬዲዮ በቴሌቪዥን መሰናዶ ጀመረ። ካሁን ሰዓት ጀምሮ ከኛ ጋር ከቆያችሁ ከምናጠናቀራችሁ ጥንቅሮች መካከል ጥቂቶቹን እናሰማችሁ። በትላንትናው ዕለት በመላው ዓለም የሚኖሩ ኢትዮጵያውያን አዲሱን ዓመት ተቀብለዋል። በዚህ በዩናይትድ ስቴትስ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ በበዓሉ ዋዜማ ዓመት በዓሉን በተመለከተ ተሰባስበው ነበረ። በምሽቱ የምናየው ይሆናል። ስፖርትና ሌሎች ጥንቅሮችም ይኖሩናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛችሁ። ኤደን ገረመው መሰናዶን የመራው ኤልያስ አስማረ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል ባለሙያዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በድጋሚ እንኳን ለ2015 ዓመተ ምህረት አደረሳችሁ እንላለን። የመጀመሪያው ዘገባችን ታዲያ በዚህ በዩናይትድ ስቴትስና በዋሽንግተንና አካባቢዋ የሚኖሩ ትውልደ ኢትዮጵያውያን በዓሉን በማስመልከት ካዘጋጇቸው ትርኢቶች አንዱ የሆነውን እንቁጣጣሽ ፌስቲቫል የተሰኘውን ለእናንተ በማድረስ ነው። ፌስቲቫሉ በተካሄደበት አሌክዛንድሪያ ከተማ ሀብታም ስዩም ከፌስቲቫሉ አዘጋጆችና ተሳታፊዎች ጋር ቆይታ አድርጎ ነበር።
አበባዬ የሚጨፍሩ ህጻናት፣ ውብ አበባ ስዕሎችን ለወላጆች የሚሰጡ ታዳጊዎች፣ የኢትዮጵያን አዲስ ዓመት የሚያደምቁ ክንውኖች ሁሉ በዚህ እየተደረጉ ነው። ልዩ የሚያደርገው ግን ክንውኑ ከኢትዮጵያ በሺዎች ማይል ርቃ በመተገኘው የአሜሪካዋ ቨርጂኒያ ግዛት አሌክሳንድሪያ ከተማ መደረጉ ነው። እንቁጣጣሽ በተሰኘው ፌስቲቫል ላይ እንገኛለን። ይህን ፌስቲቫል ካስተናገዱት ድርጅቶች መካከል አንዱ የሆነው ሰንሰለት መልቲሚዲያ ባልደረባና ዝግጅቱን ሲያስተባብር የሚያገኘነው ዳንኤል ገብረ ማርያም ትርኢቱ የተሰናዳበትን ምክንያት ነግሮናል።
እንደሚታወቀው እዚህ የምኖርበት አሌክዛንድሪያ ከተማ ውስጥ በርከት ያሉ ኢትዮጵያውያን ይኖራሉ። የራሳቸውን ባህል ለሌሎቹ ሰዎች እንዲያስተዋውቁ ልጆች፣ ቤተሰቦች ተሰባስበው አንድ ሆነው ይህንን ትልቅ በዓል ነው። ሌሎቹ የቻይኖቹ፣ የህንዶቹ አዲስ ዓመት እንደምታውቀው በየቤቱ እየተለጠፈ በጣም እየተነገረላቸው ነው የሚሰራው። እኛ ግን ብዙ እንደመሆናችን መጠን ጎልቶ አይሰማም ማለት ነው። እና ይህንን ነገር ለመለወጥ ነው የተነሳ ነው ማለት ነው። ትልቅ በዓል ነው እንደምታይ፣ አዲስ ዓመት ነው፣ አዲስ ጅማሬ ነው። ይህን ነገር ደግሞ እዚህ በምኖርበት አሜሪካን ሀገር ውስጥ ከሌሎች ሰዎች ጋር አብረን ለማክበር ህጻናትም ቤተሰቦችም ሆነው የቤተሰብ በዓል ለማድረግ በማሰብ ከሲቲ ኦፍ አሌክዛንድሪያ ጋር ፕሮጀክት አቅርበን ፕሮጀክቱን ጸድቆልን ሲቲ ይህንን ነገር ከቨር አድርጎ አብሮን ተባብሮን ነው ይህንን ነገር ለመስራት ያሰብነው።
እንቁጣጣሽ ፌስቲቫል የኢትዮጵያን አዲስ ዓመት ከማክበር የተሻገረ ዓላማ እንዳለውም ሰምተናል። የፌስቲቫሉ ሌላኛ አዘጋጅ ልዩ ድጋፍ የሚሹ ህጻናትን የሚረዳው ራይ ቻይልድ ኤድ የተባለው ድርጅት ኃላፊ ጽጌ ጥበቡ ይህንን ልዩ ዝግጅት የተሻለ ግንዛቤ መፍጠሪያ መድረክ ለማድረግ እንደታለመ ታስረዳለች።
ራይ ችልድረን ኤድ ዋናው የተመሰረተበት ዓላማ ኢንክሉሲቭ ኤንቫይሮንመንት ለመፍጠር ነው። ምክንያቱም አብዛኞቻችን እንደምናውቀው ስፔሻል ኒድ የሆኑ ልጆች ወይ ለብቻቸው ነው የሚሆኑት ወይ ደግሞ ቤተሰቦቻቸው ቤታቸው ነው ይዘዋቸው የሚቀመጡት። ስለዚህ ከሌላው ማህበረሰብ ጋር እንደማንኛውም ሰው ወጥተው ተጫውተው ሰርተው እንደማንኛውም ሰው ውጤታማ ወይም ደስተኛ መሆን እንደሚችሉ ለማሳየት ኦልሞስት ፋስት 7 አመት ሰርተናል። ስለዚህ ይህን እንቁጣጣሽ ደግሞ ብዙ ጊዜ አሁን የምታየው ፌስቲቫሎች፣ የተለያዩ ፌስቲቫሎች አሉ፣ ፎከስ የሚያደርገው ስፔሻል ኒድ ለሌለባቸው ወይም ደግሞ ኖርማል ለሆኑ ሰዎች ነው። ስለዚህ የኛ አላማችን ስንጀምርም የወደፊትም አላማችን ሁላችንም ዌልካም ሆነን በፓርቲዎች ላይ በአመት ባሎች ላይ እነሱን ያካተተ ኢንክሉሲቭ የሆነ ኢንቫይሮንመንት ስንፈጥር ብዙ ነገር ነው የምንለውጠው። አንደኛ ልጆቹ ደስተኛ ነው፣ ሁለተኛ ቤተሰቦቻቸው ሪሊፍ ያገኛሉ። ስለዚህ እንደማንኛውም ሰው በዓል ሲከበር ቤተሰቦቻቸው ስፔሻል ኒድ ያላቸው ልጆች ይዘው በኮንፊደንስ ይወጣሉ። ስለዚህ ሌላው ሰው ደግሞ ስፔሻል ሚዲያ የሌለው ሰው ደግሞ ተዘጋጅቶ ይመጣል ማለት ነው። ሴንሲቲቭ ኢንቫይሮንመንት ሊትራል ድንስ ላይ ኖር ስላይት ላይ ነገሮችን አኮሞዴት ለማድረግ አንደርስታንድ ለማድረግ ተዘጋጅቶ ይመጣልና ሱን ፕሮግረስ ሱን መንፈስ ለመፍጠር ነው።
ይሄንን መስፈሩን ማህበረሰብ ተኮር የባህል የጥበብና የማህበራዊ ትስስር መድረክ በገንዘብ የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ከተማው በዘረጋው ቀጠና አቀፍ የፈጠራ ስራዎች ማነቃቂያ መርሃ ግብር ኔበርሁድ ግራንድ ፕሮግራም ከተለያዩ ሀገራት መጥተው በከተማው ውስጥ የሚኖሩ ህዝቦችን ለመደገፍ እየሰራ እንደሚገኝ የነገረችን ደግሞ የመርሃ ግብሩ ኃላፊ ማርታ አሊ ናት።
ኢትዮጵያን ኒው ኢየር ለማስፈላጊ አመት በዓል እንደሆነ ለኢትዮጵያን ኮሚኒቲ ስለተገነዘበ ሲቲ ኦፍ አሌክሳንድሪያ ማለት ነው። ይሄ አይደለም የመጀመሪያው ጊዜ። ከዚህ በፊት ሌሎች ሁለት አመታዊ በዓሎች አክብረን ነበረ ረድቻቸው ማለት ነው። እና ያንን ምን ያህል ሰው በጣም እንደወደደው እና ምን ያህል ለህብረተሰቡ የሚያስፈልግ ኢምፖርታንት ሆሊዴይ እንደሆነ ስለተገነዘበ ሌላ ትልቅ ኢኒሼቲቭ መፍጠር ይፈልጉ ነበረ። ከዛም ከኢትዮጵያ ኒው ኢየርም በኋላ አፍሪካን ፌስቲቫል ብለን በትልቁ ይሄ እንደዚህ አይነት ባህላዊ አመት ባሎች ወይ ያስፈልጋሉ የሚለውን ለማየት የተለያዩ ፕሮግራሞች አድርገን ነበር ማለት ነው። ሶ ይሄኛው ኢኒሼቲቭ የተነደፈው እንደዚህ እስከዛሬ ብዙ አይነት ፕሮግራሞች አልተፈጠረላቸው ማህበረሰቦች አሌክሳንድሪያ ውስጥ በጣም ብዙ አሉ። ብዙ ጊዜ ክሬቲቭ ፕሮግራም የምታየው ወደ አሌክሳንድሪያ ኦልድ ታውን የሚባል አካባቢ ነው፣ ዋተር ፍሮንት ኤሪያ ነው። እና እዛ ጋር ብዙ አይነት አክቲቪቲ አለ ሁሌም ማለት ነው። እና ቀደም ትንሽ እንደገለጽኩልህ አሁን እዚህ መኖር ከጀመርኩ ቆይቻለሁ ማለት ነው። ግን እንደዚህ አይነት ኢቨንቶች ማየት በጣም ፈልግ ነበረ። ስለዚህ አሁን ይሄኛው ኢኒሼቲቭ ምንድነው የተለየ ያደረገው? ከ30 አመት በኋላ ነው ኦልሞስት ናሽናል ኢንዳውመንት ፎር ዘ አርትስ ራሱ ፈንድ የሚያደርገው እንደዚህ አይነት የተለያዩ ማህበረሰቦችን፣ አሜሪካዊ ያልሆኑ ማህበረሰቦችን። ኢን ጀነራል እኛ አፍሪካውያኖች ነን፣ ግን ኢትዮጵያኖች ደግሞ ሞር ዛን 50% እየሆን ነው ማለት ነው አሌክሳንድሪያ ውስጥ። ሶ የተለያዩ ነገሮች አሉ። ብቻ በዛ ውስጥ ኢትዮጵያ ኒው ኢየር ኢምፖርታንት ፓርታችን እንደሆነ ስላወቁ ዛስ ዋይ ዊ አር ፈንዲንግ።
ወደ በዓል ተኮር ክንዋኔዎች እንመለስ። ባህላዊ ጭፈራ፣ የፋሽን ትርኢት፣ ህጻናት እንቁጣጣሽን ዘካሪ ስዕሎችን የሚያቀርቡበት አፍታ በዝግጅቱ ላይ ከተካተቱት መካከል ናቸው። በአበባየሁ ጭፈራ ላይ ያገኘናቸውን ህጻናትና ህጻናቱ ባህላቸውን እንዲያውቁ አሰባስባ የምታስተምራቸው ሜላት ንጉሴ ሀሳባቸውን አጋርተውናል።
ስሜ ሜላት ይባላል።
እኔ ሶፊ ነኝ።
እኔ ፍቅር እባላለሁ።
አዲስ አመት እንግዲህ ሲመጣ ሁላችንም በደስታ ደስ ብሎ ነው የምናከብረው። አዲስ አመት በየቤቱ እየሄድን ልጆች እነዚህ ልጆች የምታያቸው ታዳጊ ልጆችን ባህላቸውን እንዲጠብቁ በዛውም አበባዮች እያሉ ሰውን መርዳት ሀገራቸውን ማገዝ እንዲማሩ የዞሩ አበባዮች ይላሉ። ሜሪላንድ ተነስተው ቨርጂኒያ ደርሰዋል። አሁን አበባዮች እያሉ ይዞራሉ።
ሁላችንም አክብሮ ለሀገራችን ለማስታወስ ደግሞ ለፋን ለማድረግ ደግሞ ሁሉም እንጫወታለን። ለእኛ ብዙም አይደለም፣ ጀስት ይጨፈረን ቤት የሄደን ብቻ ነው። ለእኛ ግን ፋን ያደረገን ነው።
እኔ እናቴ ነች ያስተማረችኝ እና እንደዛ ከዩቱብ እያየሁ ለምጄ ኢትዮጵያ ውስጥ ሆኜ አበባዮሽም ዘፍኜ አውቃለሁ እና በጣም ደስታ ነው የሚያመጣው። ለአሜሪካንም ለማሳየት ጥሩ ነው እና እዚህም ለመጨፈርም አሜሪካን ብንሆንም የኢትዮጵያ ደስታ ማምጣት አለብን።
መክፈር አባላለሁ። ዛሬ የመጣ ነው አበባየሆሽ እና የኢትዮጵያ ኒው ኢየር ለማክበር ነው። እኛ ብዙም አላስቸገረንም። ዩቲዩብ ላይ ምናምን እያየን ከቤተሰባችን ጋር ተለማመድን። እንደዛ ማድረግ የፈለግ ነው የእንትን ሂስቶሪያችን እንዳንረሳው፣ ከየት እንደመጣ እንዳንረሳ እና እዚህ ሀገር ላሉት ደግሞ ለማሳየት ኮልቸራችን እንደሱ አይነት ነገር ሁሉ ለማሳየት ነው። እዚህ ሀገር ላሉት ሰዎች
ለመላው የኢትዮጵያውያን ሁሉ እንኳን ለአዲስ አመት በሰላም አደረሳችሁ። አዲሱ አመት የሰላም፣ የፍቅር፣ የጤና ከሁሉ በላይ ደግሞ አንድ የምንሆንበት የምንዋደድበት ለነዚህ ለመሰሉ ትውልዶች መለያየትን መከፋፈልን ሳይሆን ህብረትን አንድነትን ፍቅርን መያያዝንና አንድ በመሆን ማሸነፍ እንደሚቻል እምናሳይበት አመት ይሁንል።
የህፃናቱ አበባየውሽ ዝማሬ መሰናበቻችን ይሆንናል። ከዚያ በፊት ግን እንዲህ ያለው መድረክ ባህልና ማንነትን በማወቅ ረገድ ለትውልድ ኢትዮጵያውያን ታዳጊዎች ያለውን ፋይዳ ከፌስቲቫሉ አዘጋጆች መካከል አንዱ የሆነው የሰንሰለት መልቲሚዲያ ባልደረባ ቴዎድሮስ ለገሰ እንዲያጋራን ይሁን።
ይሄ በጣም ደስ የሚል ነገር አይታቸው ከሆነ ወደ 30 የሚሆኑ ህፃናቶች ናቸው ለዚህ በዓል የመጡት። እነሱ በደንብ ይገልጹልሃል። ግን የግዴታ ተተኪ ያስፈልጋል እዚህ ሀገር ላይ ባህላችንን ወደፊት የሚረከብ እነዚህ አመት ባሎቻችንን የተለያዩ ዝግጅቶቻችንን የሚያስቀጥሉ ወጣቶች ያስፈልጋሉ። በእርግጥ በጣም እዚህ ሀገር ያሉ ወጣቶች በጣም ደስ ነው የሚሉት ለባህላቸው። አሁን ደግሞ ከስር እነዚህ የምታያቸው ጻናቶች ተተኪ ሆነው እንደዚህ በደመቀ ሁኔታ ሲያከብሩ ፋሽን ሾው አመት ባሉን አመት ባል ሲያስመስሉት ማየት በጣም አስደሳች ነገር ነው። ይሄ እንደ ሀገር እነዚህ ሰዎች አምባሳደር ናቸው ለሀገራቸው። አሁን ሜሩ ይመጣል ብዙ ነጮች አሉ አስተማሪዎች አሉ። እነሱ ሁሉ በተሰበሰቡበት የኢትዮጵያን ባህል ከልጅነታቸው ጀምሮ ወጣቶቹ ትላልቆቹ በጋራ እንደዚህ ስንዘምርበት ደስ ይላል። የሀገር አምባሳደር መሆን ማለት ይሄ ነው።
ተመላ አድማጮቻችን መልካም አዲስ አመት ይሁንላችሁ። ለአሜሪካ ድምጽ ሀብታሙ ስዩ።
ሀብታሙ ስዩንና እንግዶቹን እናመሰግናለን። አጨብጭቡለት ፊልም በማርዳ ፊልምና ፕሮዳክሽንስ አማካኝነት የተሰራ ፊልም ነው። ፊልሙ ከ750,000 ብር በላይ ወጪ ቢደረግበትም በምርቃት መሰናዶ ላይ ደግሞ ከ2,000,000 ብር በላይ በመሰብሰብ ኮምቦልቻ ውስጥ 120 የሚጠጉ የልዩ ፍላጎት ተማሪዎችን መቀበል የሚችል ትምህርት ቤት ሰርቶ ባለፈው ሳምንት አስረክቧል። ተቋሙ መስራችና እንዲሁም ደግሞ ከፕሮዲውሰር ከፊልሙ ፕሮዲውሰር ጋር ቆይታ አድርጌ ያሰናዳሁት ቃለ መጠይቅ ቀጥሎ ይቀርባል።
ወንደሰን ሞላ አራጋው እባላለሁ። በኒክኔም ደግሞ ወይም ደግሞ በሙያ ስሜ አንማው እባላለሁ።
ማርዳ ፊልም ፕሮዳክሽን ምንድን ነው? ከዚህ ቀደም የሰራቸው ስራዎች አሁንስ የሚንቀሳቀስባቸው ነገሮች ምንድን ናቸው?
ማርዳ ፊልም እና ኢቨንትስ በኢትዮጵያ ዘመን አቆጣጠር 2008 ዓ.ም ነው የተቋቋመው። ከዛ ጊዜ ጀምሮ እንግዲህ በፊልም ደረጃ ውሃና ወርቅ የሚል ፊልም ለተመልካች ከዚህ በፊት አቅርበዋል። ከዛ በመቀጠል ሞተረኛው የሚል ፊልም አቅርበዋል። ቆርጦ ቆጥል የሚል ሲትኮም አለው። የመጨረሻው ፊልሙ አጨብጭቡለት ነው። እንደ ኤቨንት ደግሞ የመምህራን ሰባኛ ዓመት የኢትዮጵያ መምህራን ማህበርን ሰባኛ ዓመት ምክንያት በማድረግ የተለያዩ የበዓል ፕሮግራሞችን እና አብረው ሊሄዱ የሚችሉ ከመምህራን ጋር እኔ መምህራኖች ውጤት ነኝ የሚል ትልቅ ሀገራዊ እንቅስቃሴን የፈጠረ ትልቅ ኤቨንት ከኢትዮጵያ መምህራን ማህበር ጋር እንዲሁም ከደቡብ መምህራን ማህበር ጋር በጋራ ሰርቷል።
ከሰሞኑ እንግዲህ አጨብጭቡለት የተሰኘው ፊልም በተገኘ ገቢ አንድ የልዩ ፍላጎት ትምህርት ቤት መገንባታችሁ ሰምተናል እና እስቲ የት ነው ይህ ትምህርት ቤት የተገነባው? ምን ያህል ተማሪዎችን መቀበል ይችላል? እንዴት ነበረ መርሃ ግብሩ? ከሱን ጀምርና ወደ ፊልሙ እንመጣለን።
መልካም። እንግዲህ ያው ትምህርት ቤቱ የተገነባው በኮምቦልቻ ከተማ ነው። ቀደም ሲል የልዩ ፍላጎት ትምህርት ቤት የነበራቸው ቢሆንም ሀገራችን ላይ በተከሰተው ጦርነት ምክንያት ብዙ ነገሮች ወደሙ ነበሯቸው እና ትንሽ ለእኛ አካባቢውን ዙረን ስንቃኝ ካገኘናቸው ትምህርት ቤቶች ውስጥ መልሰን ብንገነባው የተሻለ ነው ብለን ቅድሚያ የሰጠ ነው። ኦልሬዲ ይህን የልዩ ፍላጎት ትምህርት ቤት ነው። በ256 ካሬ ላይ ነው ያረፈው። አንድ የጋራ አዳራሽ እና 3 መማሪያ ክላስ አለው። አይ ቲንክ በአንድ ክፍል ውስጥ እስከ 40 ተማሪ የመያዝ አቅም አለው። ኦልሞስት ወደ 120 ተማሪዎችን የመቀበል እድል አለው ትምህርት ቤቱ።
ይሄ ትምህርት ቤት ከዚህ ቀደምም የልዩ ፍላጎት ትምህርት ቤት ነበር ወይስ እናንተ ናችሁ እዛ ትምህርት ቤት ውስጥ የልዩ ፍላጎት ክፍል እንዲጨምር ያደረጋችሁት?
በፊት እንደነበረው ነግረውናል የልዩ ፍላጎት ትምህርት ቤት፣ ግን አሁን ላይ የሚማሩበት ትምህርት ቤት እንደሌለ ስለነገሩን በድጋሚ ነው የሰራንላቸው።
መልካም። እንግዲህ አጨብጭቡለት የሚባለው ፊልም መቼ ነው የተመረቀው? ሲሰራስ ጀምሮ ይህን ፊልም ስታዘጋጆች ጀምሮ እንደዚህ ለበጎ አላማ ልታውሉት እንደምትችሉ ገቢውን አስባችሁበት ነበር?
እውነት ለመናገር ያው እንደ ማንኛውም ፊልም ሰሪ ኑሮን ለማሸነፍ የተሰራ ፊልም ነው። ፊልሙ ከተሰራ ትንሽ ጊዜያቶች ሄደዋል። ቲንክ ከጦርነቱ በሰሜን ግንባር ወይም ደግሞ በዚህ በራያ ግንባር በኩል በተጀመረበት ወቅት እኛ ደሴ ቀረጻ ላይ ነበር የመጀመሪያው ጦርነት ማለት ነው። ያን ጊዜ ፊልሙን ልንቀርጽ የሄድንበት ወቅት ላይ ደሴ የምናያቸው የጦርነት አስከፊ ገጽታዎች ነበሩ። በጦርነቱ ምክንያት የተለያዩ አምቡላንሶችን ላይ ነበረ። ባልተለመደ መልኩ ከተማ ላይ ከምናቀው የወትሮ እንቅስቃሴ ለየት ያለ በጣም ብዙ ምንላቸው ቁጥር ያላቸው አምቡላንሶች ይመጡና ትንሽ ከተማው የተደበላለቀ ስሜት ነበረው እና በዛ ውስጥ ነው ፊልሙን የሰራ ነው። ግን እሱን ፊልም ስንሰራ እንዳልኩሽ ኑሮን ለማሸነፍ ታስቦ የተሰራ ነው። እሱን ከሰራን በኋላ ፊልሙን ለመስራት ባሰብንበት ወይም ደግሞ ለማስመረቅ ባሰብንበት ሂደት ውስጥ የተፈጠረው ነገር ምንድን ነው? እንዴት እናስመርቀው? ሀገራችን ያለችበት ወቅታዊ ሁኔታ አለና ምን እናድርግ? የኛስ ኮንትሪቢሽን ምንድን ነው የሚል ነገር ነበረው። እስኪ አንድ በጎ አላማ ሰርተን ለማለፍ ዝግጅት ላይ ነበር። ከዚያ ጦርነቱ እያለ እያለ አይ ቲንክ ወደ አዲስ አበባ እየተቃረበ መጣና ብዙ ቦታዎችን አካለለ። በዛ ምክንያት መልሶ ጦርነቱ ጋፕ ያለበት ወቅት ሲፈጠር ተዟዙረን አካባቢ ላይ የደረሰውን ጉዳት ለማየት ሞከርን። ካየነው ነገር ውስጥ ደግሞ ትንሽ እኛን ስሜታችንን የነካው ወይም ደግሞ ልንደርስለት ይገባል ብለን ያሰብነው ኮምቦልቻ ላይ የተፈጠረው ነገር ስለነበረ እኛ ምን እናድርጋል? ኦልሬዲ ፊልማችንን ምርቃቱ ለዚህ ዓላማ ብናውለውና የተወሰነ ነገር ብናደርግ የተወሰኑ ቦታዎችን አድሬስ ማድረግ እንችላለን፣ የተወሰኑ ትምህርት ቤቶችን ከበር ማድረግ እንችላለን ብለን ተነሳ። በዚህ ሂደት ውስጥ ነው እንግዲህ ሀሳቡ የተጠነሰሰው።
ፊልሙን ለመስራት ምን ያህል ጊዜ ፈጀባችሁ? ምን ያህል ወጪ ነበር ያወጣችሁት? እስቲ ጥቂት ስለ ፊልሙ አጨብጭቡለት። ምን ላይ ያተኮረ ፊልም ነው? እንደው
መልካም እንግዲህ አጨብጭቡለት ፊልም ከአንድ አመት ከስድስት ወር በላይ ጊዜ ፈጅቷል። የሙዚቃን አይድል ፊልም ነው። አይ ቲንክ በጣም ብዙ ክራውድ ያለው ፊልም ነው። ሶ ዋና ጭብጦ ደግሞ ምንድን ነው? አሸናፊነት ከየትም ይጀምራል የሚል በእስር ቆይታቸው ወይም ደግሞ በእርምት ጊዜያቸው ራሳቸውን አርመው ለአሸናፊነት የሚበቁ ሰዎችን የሚፈጥር ፊልም ነው እና ትኩረቱ ማረሚያ ቤት ላይ ያደርጋል። በጣም አዝናኝ ኮሜዲ እንደ ታሪክ መነሻነት ደሴና አካባቢዋን አድርጎ ፍጻሜውን አዲስ አበባ ላይ የሚያደርግ ፊልም ነው። በወጪ ደረጃ ወደ 780,000 ብር ገደማ ያው ወጪ አድርገናል።
መቼም እንግዲህ እንዳልከው ኑሮን ለማሸነፍ ነው የሰራችሁት። ብዙ ወጪ ማውጣታችኋል። በእርግጥ ሀገሪቱ ያለችበትና የራሳችሁንም አስተዋጽኦ ለማድረግም መፈለግም አለ። ግን እንደው ከኑሮ አኳያ እንዲህ ማድረጉ ከባድ ውሳኔ አልነበረም?
ምንድነው በዋናነት ማርዳ ፊልምና ኢቨንትስ ያው የኔ ነው። በባለቤትነት የምመራው እኔ ነኝ። አጨብጭቡለትም ፊልም ፕሮዲሰሩ እኔ ነኝ። የገንዘብ ምንጩም እኔ ስለነበርኩኝ ከማየውና ከታዘብኳቸው ነገሮች በመነሳት ውሳኔውን ለመስጠት ምንም የሚያሻማ ነገር ውስጥ አልወደኩም። ምንድን ነው እንዳልኩሽ ነው፣ ከ780,000 ብር በላይ ነው ወጪ አድርገን ፊልሙን የሰራ ነው። ትምህርት ቤቱን ለመገንባት ገቢም ለማሰባሰብ እንቅስቃሴ ስናደርግ ቃል የተገባልን ኦልሞስት በትኬት ሽያጭ ወደ 507,000 ብር ገደማ ነው የ169 ትኬት። ከዛ ባለፈ ደግሞ ኢንጂነር ታከለ ኡማ 1,000,000 ብር የገንዘብ ድጋፍ አድርገውልን ይህን ብር ይዘን ነው ወደ ትምህርት ቤት ግንባታው እንቅስቃሴ ያደረግ ነው። በዋናነት ግን እንዳልኩሽ ትኬት እንገዛለን ብለው በኦንላይን እየተንቀሳቀሱ ወይም ደግሞ ቃል የገቡ ሰዎች ቃል የመፈጸም ችግር አጋጥሞናል እንደ ተግዳሮት። ሰው ግን ምንድን ነው ያው አንዳንዴ ይሄ ሀሳብ ለእኔ ወደ እኔ ለምን መጣ ብለሽ ሁሌ ስጠይቂ እግዚአብሔር ባንቺ ላይ ሊሰራ ያሰብ ነበር እንዳለ ትገነዘቢያለሽ። ስለዚህ ከገንዘብ ማስቀደም ያለብን ነገር አለ ሀሳብ ስለነበረ አጨብጭቡለት የምርቃት ገቢውን ነበረ ለፊልም ማን ነው ለትምህርት ቤት ግንባታ ያውላል ብሎ የተነሳው። ፋይናሊ ግን ከመላው ሲኒማ ቤት የሰበሰብናቸውን ገንዘቦች ወደዛ ወጪ አድርገን በ2.5 ሚሊዮን ብር ነው ትምህርት ቤቱን ገንብተን የጨረስ ነው። ለዚህም ደግሞ የኮምቦልቻ ከተማ አስተዳደር እና የኮምቦልቻ ከተማ ትምህርት ቢሮ ቁጥሩን የሚገልጽ ወይም ደግሞ ያወጣነውን ብር የሚገልጽ የምስጋና የምስክር ወረቀት ሰጥተውናል። ቁልፉን ባስረከብንበት ሰዓት
ከምንድን ነው ብዙ ጊዜ አልተለመደም፣ ትምህርት ቤት ይገነባል ግን ለልዩ ፍላጎት ተማሪዎች የተለየ ትኩረት አይሰጥም እና እነሱን እንዴት ልታስባቸው ቻልክ?
እውነት ለመናገር አይ ቲንክ በዚህ ጦርነት ውስጥ በጣም ተጎጂዎች ከሚባሉት ውስጥ የመጀመሪያዎቹ እነሱ ይመስሉኛል። ለምሳሌ በጣም ተሳታፊ አይደሉም በፖለቲካ ውስጥ። ባልተሳተፉበት ፖለቲካ የተፈጠረ ችግር ከትምህርት ቤት እንደሚያስቀራቸው ስታይ ፔንፉል እንዳልሽው ነው። ብዙም ጊዜ በመንግስትም ከፍተኛ ትኩረት ተሰጥቶት ትምህርት ቤቱ ሲገነባና ሲበረታታ አይታይም እና እሱ ስለነበረ ትንሽ ወደ ቦታውም ተዘዋውሬ ሳይ ቀጥተኛ ተጠቂዎቹ ወይም ደግሞ በጣም ከፍተኛ ተጠቂዎቹ እነሱ እንደሆኑ ተሰማኝ እና ለዚያ
እናንተ እንግዲህ ትምህርት ቤቱን ሰርታችሁ ስታስረክቡ የነበረው ምላሽ ከአካባቢው ማህበረሰብ ከልዩ ፍላጎት ካላቸው ወላጆች የነበረው ምላሽ ምን ይመስላል?
እውነት ለመናገር አንዳንድ ጊዜ ሰው መሆንሽ ዋጋ የሚያገኝባቸው ቦታዎች አሉ አይደል? ወይም ደግሞ መፈጠሬ መኖሬ ትርጉም አለው የምትይባቸው ቦታዎች አሉ። በእነዛ ሰዎች መሃል ስትቆሚ መማርሽ ማወቀሽ ወይም ሰው መሆንሽ ዋጋ እንዳለው ይገባሻል። ምክንያቱም ለሰዎች የሆነ ነገር እያደረግሽ እንደሆነና ሰዎች በሚላሹ ባንቺ አድራጎት ደስተኛ ሆኖ መግለጽ የሚችሉት ወይም ደግሞ ማድረግ የሚችሉት ነገር ሲያደርጉ ስታይ ትንሽ ፔንፉል ነው። በማጣቂያቸው ሰዎች መሃል ላይ ቆምሽ ሰው ስሜታ የሚያደርግ እንባ የሚያስወጣ አይ ቲንክ አላቀም ከባድ ጊዜ ነው ያሳለፉት በእነሱ ማልስፎ። እውነት ለመናገር የሰጡኝ ፍቅር ካደረግኩላቸው በላይ ነውና አይ ቲንክ እንደ ቃለም የገባሁላቸው ነገሮች አሉ። የልዩ ፍላጎት ትምህርት ቤት ወንገነባ ነው እንጂ በውስጡም ያስፈልጉትን ነገሮች አላሟላንም። አሁንም እግዚአብሔር ቢወድና ቢፈቅድ ምንድነው በጣም ደረጃውን የጠበቀ የልዩ ፍላጎት ተማሪዎች በትክክል ሊማሩበት ሊታነጹበት ራሳቸውን ሊያገኙበት በሚችሉ ደረጃ ሞዴል ትምህርት ቤት የማድረግ ሐሳብ አለ። ማቴሪያሎችን ለማሟላት ሁለተኛ ዙር እንቅስቃሴ ለማድረግ ፕሮሰስ እያደረኩ ነው ያለሁት። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ሰዎች ይረዱኛል ብዬ አስባለሁ። ልዩ ፍላጎት ትምህርት ቤት ነው የሚባለው። የመጀመሪያው ስሙ ልዩ ነው። ልዩ ትምህርት ቤት ነው የሚባለው። የማብቃት ደረጃዎች ላይ ነው የሚሰራው። አሁን ልጆቹ ከኬጂ ጀምሮ እስከ አራተኛ ክፍል ድረስ የሚሄዱበት።
እኛም ምኞት ይሳካል ብለን እናስባለን። እሺ ወንደሰን በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረ ቆይታ።
አመሰግናለሁ።
ኢትዮጵያ ከ2014 ወደ 2015 ስትሻገር አመቱ እንዴት አለፈ? ገበያውስ ምን ይመስላል? የሚለውን AFP ቃኝቶ ነበር። ቀጥሎ ይቀርባል።
ውድ ነው አሁን ያለው ነገር የምታዩት ነው። ሰላም ቢሆን ኖሮ እዚህ ድረስ አይደርስም ነበር። የሰላሙ ሁኔታ ነው። በተለያዩ አካባቢዎች የምንሰማው ባይናችን በእናየው የምንሰማው ነገር ሁሉ ነገር ስለሌለ ሰውም ደግሞ ፈርቶ ገበያም ያልመጣለ ቤትም ሁሉ የሚውላለ ገበያም ደግሞ ከብትም ሁሉ ያልመጣለ። ስለዚህ ያ ነገር ትንሽ ወረድ አርጎታል። እኔ ከዚህ በፊት በ4000 እና በ5000 የገዛሁትን ዛሬ 15000 ነው ያለው። እኔ ገዛው ማለት ደግሞ ከኔ በታች ስንት ብዙ ሰዎች አሉ። ስለዚህ አሁን ያለው ነገር በጣም አስቸጋሪ ነው። ያው የሚፈልገው ምንድነው አገሪቷ ሰላም ስትሆን ሁሉ ነገር ይቀንሳል ብዬ አምናለሁ። አሁን እንደምታየው እዚህ ገበያ ላይ ከዚህ በፊት የምታየው አይነት የሰው ብዛት አይደለም እያየ ያለው። ያ ራሱን የቻለ ተጽዕኖ እንዳለው ነው የሚያሳየ። ምክንያቱም ሰው በቂ የሆነ እጁ ላይ ሳንቲም ቢኖረው በዚህ በገበያ ሰዓት እንደዚህ አይነት የሰው መጠን ላታይ ትችላለህ የሚል ግምት አለኝ።
በአፍሪካ ውድድሮች የሚሳተፉት ቅዱስ ጊዮርጊስና ፋሲል ከነማ የመጀመሪያ የማጣሪያ ጨዋታቸውን በድል ጀምረዋል። እንግሊዝ በንግስቲቷ ሞት ምክንያት ሁሉንም የእግር ኳስ ጨዋታዎች አራዝማለች። ኬኔዲ አባተ ከስፖርት ዘገባዎች ጋር ይቀጥላል።
በአፍሪካ ውድድሮች የሚሳተፉት ቅዱስ ጊዮርጊስና ፋሲል ከነማ የመጀመሪያ የማጣሪያ ጨዋታቸውን በድል ጀምረዋል። የቤትኪንግ የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ቅዱስ ጊዮርጊስ በአፍሪካ ሻምፒዮንስ ሊግ የማጣሪያ ጨዋታ የሱዳኑን አልሂላልን 2-1 አሸንፏል። ትናንት እሁድ መስከረም 1 2015 ዓ.ም ተመረጠ በባህር ዳር ስታዲየም በተካሄደው በዚህ በቅድመ ማጣሪያ ጨዋታ የመስመር አጥቂው ቸርነት ጉግሳ ነው በመጀመሪያው አጋማሽ ለፈረሰኞቹ ሁለቱንም የማሸነፊያ ግቦች ያስቆጠረው። ለሱዳኑ ክለብ አልሂላል ደግሞ ጆን ካማስ ሮቢያ በ80ኛው ደቂቃ ላይ ከሽንፈት ያልታደጋቸውን ብቸኛ ግብ ከመረብ አሳርፏል። ቅዱስ ጊዮርጊስ የመልስ ጨዋታውን የፊታችን መስከረም 8 በአልሂላል ስታዲየም የሚያደርግ ሲሆን በደርሶ መልስ ውጤት ካሸነፈ ወደ ቀጣዩ ዙር ያልፋል። በካፍ ኮንፌዴሬሽን ዋንጫ የሚሳተፈው ፋሲል ከነማ ደግሞ የመጀመሪያ ዙር የቅድመ ማጣሪያ ጨዋታውን ከብሩንዲው ቡማሙሩ ጋር አርብ ጳጉሜ 4 በባህር ዳር ስታዲየም አድርጎ 3-0 በሆነ ውጤት አሸንፏል። ለፋሲል ከነማ 3ቱን ግቦች ያስቆጠሩት ዓለም ብርሃን ይግዛው፣ ፍቃዱ ዓለሙና ታፈሰ ሰለሞን ናቸው። ሁለተኛው ዙር የማጣሪያ ጨዋታ ከቀናት በኋላ የሚካሄድ ሲሆን በሜዳው በ3 ግብ ልዩነት ያሸነፈው ፋሲል ወደ ቀጣዩ ዙር ለማለፍ የተሻለ እድል አለው። በእንግሊዝ በተደረገ የግሬት ኖርዝ ራን ግማሽ ማራቶን ውድድር ኢትዮጵያውያን አትሌቶች የሜዳሊያ ሰንጠረዥ ውስጥ ገብተዋል። በወንዶች አትሌት ሰለሞን ባረጋ ሁለተኛ ሲወጣ፣ ከህመም በኋላ ወደ ሩጫ የተመለሰው ቀነኒሳ በቀለ ሶስተኛ ደረጃን ይዞ ውድድሩን አጠናቋል። ውድድሩን 59 ደቂቃ ከ33 ሰከንድ በሆነ ሰዓት በማጠናቀቅ በአንደኝነት ያሸነፈው ኡጋንዳዊው ጃኮብ ኪፕሊሞ ነው። ሰለሞንና ቀነኒሳ ከኪፕሊሞ ከአንድ ደቂቃ በላይ ዘግይተው ነው ውድድራቸውን የጨረሱት። በሴቶች ምድብ ደግሞ ከጉዳትና ማገግማ በውድድሩ የተሳተፈችው አልማዝ አያና 67 ደቂቃ ከ10 ሰከንድ በሆነ ሰዓት ሶስተኛ ወጣለች። ከአትሌት አልማዝ በ5 ሰከንድና በ3 ሰከንድ ቀድሞ የገቡት ኬንያውያኑ ሄለን ኦቢሪና ፔሬስ ቼፕቺርቺር በቅደም ተከተል አንደኛና ሁለተኛ ወጡ አትሌቶች ናቸው። እንግሊዝ በንግስቲቷ ሞት ምክንያት ሁሉንም የእግር ኳስ ጨዋታዎች አራዝማለች። የእንግሊዝ ንግስት ኤልሳቤት ዳግማዊት ሐሙስ ዕለት ማረፋቸውን ተከትሎ ባለፈው ሳምንት የመጨረሻ ቀናት ይካሄዱ የነበሩ ሁሉም የእግር ኳስ ጨዋታዎች ለሌላ ጊዜ ተላልፈዋል። አርብ ዕለት የተገናኙት የእንግሊዝ ፕሪሚየር ሊግ ክለቦች ለንግስቲቱ ያላቸውን ክብር ገልጸዋል። ለአገሪቱ ያበረከቱትን አስተዋጽኦ ለማክበርና ለእርሳቸው ማክበሮታችንን ለመግለጽ በዚህ ቅዳሜና እሁድ የሚደረጉ የፕሪሚየር ሊግ ጨዋታዎች ሰኞ ምሽት የሚደረገውን ጨምሮ ለሌላ ጊዜ ይተላለፋሉ ብለዋል ክለቦቹ ባወጡት መግለጫ። የፕሪሚየር ሊጉ ዋና ስራ አስፈጻሚ የሆኑት ሪቻርድ ማስተርስ እኛና ክለቦቻችን ግርማዊነቷ ለሀገራችን ላደረጉት ረጅምና የጸና አገልግሎት አክብሮታችንን መግለጽ እንፈልጋለን። የረጅም ጊዜ ንግስታችን እንደመሆናቸው መጠን አስደናቂ ቅርስ ትተውልን አልፈዋል ሲሉ ንግስቲቱን አሞካሽተዋል። ይህ ጊዜ ለሀገሪቱ ብቻ ሳይሆን እርሳቸውን ለሚያደንቁ በሚሊዮን የሚቆጠሩ የዓለም ህዝቦችም አሳዛኝ ጊዜ ነው ያሉት ማስተርስ በመሆኑም በሞታቸው ካዘኑት ሁሉ ጋር ሀዘናችንን በመግለጽ እንተባበራለን ብለዋል። ፕሪሚየር ሊጉ በሳምንቱ የመጨረሻ ቀናትና ሰኞ የ10 ጨዋታዎች መርሃ ግብሮች ነበሩት። ይህን የፕሪሚየር ሊጉን ውድድር ጨምሮ በሳምንቱ የመጨረሻ ቀናት ሊደረጉ ታቅደው የነበሩ ሁሉም የእንግሊዝ እግር ኳስ ጨዋታዎች ለዚህኛው ሳምንት የመጨረሻ ቀናት ተላልፈዋል። የ2030 የዓለም ዋንጫን ለማዘጋጀት ሳውዲ፣ ግብጽና ግሪክ በጋራ ሊወዳደሩ ነው። ሳውዲ አረቢያ የ2030 የዓለም ዋንጫን ለማስተናገድ ከግብጽና ከግሪክ ጋር ተጣምራ ልትወዳደር መዘጋጀቷ ተነግሯል። የስፖርት ዘገባዎች እንዳመለከቱት ሳውዲዎች ለውድድሩ ዝግጁ መሆናቸውን አሳውቀዋል። ሳውዲ ከሁለቱ ሀገራት ጋር በመሆን ልታቀርብ ያሰበችው ጥያቄ ተቀባይነት ካገኘ የ2030 የዓለም ዋንጫ በ3 አህጉራት የሚካሄድ የመጀመሪያው የዓለም ዋንጫ ውድድር ይሆናል። ሳውዲ፣ ግሪክና ግብጽ ለአዘጋጅነት በሚያደርጉት የጋራ ውድድር የሚቀጥሉ ከሆነ ከአራት የደቡብ አሜሪካ ሀገራት ጥምረት ማለትም ከኡራጋይ፣ አርጀንቲና፣ ቺሊና ፓራጓይ እንዲሁም ከአውሮፓዎቹ የፖርቹጋልና ስፔን ጥምረት ፉክክር ይጠብቃቸዋል። ከዘንድሮው የኳታር የዓለም ዋንጫ ቀጥሎ የሚካሄደውን የ2026 የዓለም ዋንጫ ውድድር ዩናይትድ ስቴትስ፣ ካናዳና ሜክሲኮ በጋራ ለማዘጋጀት ማሸነፋቸው ይታወቃል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
Much.
ተመልካቾቻችን የሰኞ ምሽት መስከረም 2015 ዓ.ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቪኦኤ ያላችሁ አድርሱን። አዲስ አመት የሰላም የጤና የፍስሃና የአንድነት እንዲሆንላችሁ እየተመኘን እዚህ ላይ እናጠናቀቃለን። ደንገረመው መሰናዶን በመምራት ኤልያስ አስማረ በቀነበሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እንሰናበታለን። ደህና እደሩ። Never gonna let you